bula amma saganta fa na marato ittifuf
the voice of america
ye ya america dims radio tabia no
ኛ ነገሩን ማጋጋል አንፈልግም ካሜራ ጋር ያለንን ግንኙነት ሊበላሽ አንፈልግም ልቦና ይግዙትና ሪቪው አርገው ያስተዳደሩ አሁን ወሰደውን ሜጀር የሚለውን መልእክት ብቻ ነው ማስተላለፍ የሚያስፈልገው ነገር ግን አንድ ሬድ ላይት አለ ሬድ ላይን አለ ቀይ መስመር አለ ነጻነት ኢትዮጵያ ሉዓላዊነት በገንዘብ በአይኤምኤፍ በወልድ ባንክ በምን የሚቀየር እንዳልሆነ መንግስትም ቢቀየር ኢትዮጵያ ህዝብን አይፈቅድለትም ይሄን ምልክቶች አሁን ያያየናልንበት ሁኔታ ነው የነበረ ነው የገርታን ታሪክ እንደዛ ነው
የኢትዮጵያ ውጭ ጉዳይ ሚኒስትር ቃል አቀባይ ዲና ሙፍቲ ናቸው። የዩናይትድ ስቴትስ አስተዳደር ይፋ ያደረገው የቪዛ ክልከላ ውሳኔ አስመልክቶ ከሰጡት አስተያየት የተወሰደ ነው። ዝርዝሩ በለቱ አብይረስ ይቀርባል። በአማራ ክልል ምዕራብ ጎንደር ዞን መተማ ወረዳ ቱመት መንዱካ ቀበሌ ያለፈው ዳንስቶ ሱዳን ታጣቂዎች በተደራጀ መልኩ ጥቃት እየፈጸሙ ነው ሲሉ አካባቢው ነዋሪዎች ገለጡ። የዚህንም ዝርዝር ይዘናል። ሙሉ ዜናውን ተከትሎ ይቀርባል። ዛሬ አህጉረ አፍሪካ የምትታሰብበት አመታዊው የአፍሪካ ቀን ነው። እለቱን አስመልክቶ ይጠናቀረ ዘገባም አለን። ጤና ይስጥልን እንደምን አመሻችሁ ክብራትና ክብራን አድማጮቻችን። ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ ማክሰኞ ግንቦት 17 2013 ዓ.ም ተመረዝ ዝግጅታችን ጋር የምሽቱ አስተናጋጅ አሉላ ከበደ ነኝ። ከለቱ ዜና አቅራቢ ቆንጅት ታየ፣ ከቴክኒክ አቀናባሪው ንጉሱ ታምሬ፣ ከዋና አዘጋጁ ሰለሞን አባተና እንዲሁም የዕለቱን ዝግጅት ካስተናዱ ባልደረቦቻችን ከተለያዩ የኢትዮጵያ ከተሞችም ሆኖ ዘገባዎቻቸውን ካደረሱን ዘጋቢዎቻችን ጋር እስከ ምሽቱ 4 ሰዓት አብረናችሁ እንዘልቃለን። አሁን በቅድሚያ የሰዓቱን የዓለም ዜና ከቆንጅት ታየ።
ተናስተልኝ እንደምናመሻችሁ አድማጮች ዜናውን የማሰማችሁ ቆንጂት ታዬ ነኝ። የዩናይትድ ስቴትስ አስተዳደር ይፋ ያደረገው የቪዛ ክልከላ ውሳኔ የሁለቱን ሀገሮች ግንኙነት በእጅጉ የሚጎዳ ነው ሲል የኢትዮጵያ የውጭ ጉዳይ ሚኒስቴር አስታውቋል። አስተዳደሩ ከዚህ ውሳኔ ላይ ለመድረስ የሚያስችል በቂ ምክንያት የለውም በማለትም ነው የሚኒስቴሩ ቃል አቀባይ አምባሳደር ዲና ሙፍቲ የተናገሩት። ከዩናይትድ ስቴትስ ጋር ያለን ግንኙነት እንዲበላሽ አንፈልግም ያሉት ቃል አቀባዩ አስተዳደሩ ውሳኔውን በድጋሚ እንዲመረምረው ያገራቸው ፍላጎት መሆኑንም ገልጸዋል። በምሽቱ አብይ ርዕስ ዝርዝሩን የያዘ ዘገባ እናቀርባለን። ኤርትራ 30ኛ ዓመት የነጻነት በዓሏን ትናንት ሰኞ አክብራለች። በአስመራ ስቴዲየም በተከናወነው ስነ ስርዓት ላይ የሀገሪቱ ፕሬዚደንት ኢሳያስ አፈወርቂ የኤርትራ ህዝብ ለ50 አመታት ያደረገውን ትግልና ባለፉት 30 አመታት ገጥሞታል ያሉትን ሁኔታ አስመልክተው ንግግር አድርገዋል። በመጽሔት ክፍለ ጊዜ ካስመራ ዝርዝር ዘገባ ይኖረናል። የአፍሪካ ቀን በዛሬው ዕለት ተከብሮውላል። ዕለቱ በየአመቱ የአፍሪካ አንድነት ድርጅት በተመሰረተበት እንደ አውሮፓውያን አቆጣጠር ግንቦት 25 በኢትዮጵያ ግንቦት 17 ይከበራል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ በዓሉን አስመልክተው ባስተላለፉት መግለጫ በዚህ የአፍሪካ ቀን የበለጸጉት ሀገሮች ከአፍሪካ ጎን እንዲቆሙ በድጋሚ ጥሪን አቀርባለሁ ብለዋል። የማሊ የሽግግር መንግስት ፕሬዚደንት ጠቅላይ ሚኒስትሩና የመከላከያ ሚኒስትሩ ትናንት ሰኞ በሀገሪቱ ወታደራዊ መኮንኖች በቁጥጥር ስር መዋላቸው ተነገረ። የቀደሙት ፕሬዚደንት ከጥቂት ወራት በፊት በተካሄደ መፈንቅለ መንግስት ከስልጣን በተወገዱባት በዚያች ሀገር የጦር ሰራዊት መኮንኖቹ የወሰዱት ይሄኛው እርምጃ የፖለቲካ ምስቅልቅሉን ሊያባብሰው እንደሚችል በርካታ ምንጮች መናገራቸውን ሮይተርስ ዘግቧል። ፕሬዚደንት ባኢንዳው ጠቅላይ ሚኒስትር ሞክታር ኩዋኔና የመከላከያ ሚኒስትሩ ሱሊማኒ ዱኩሬ ከዋና ከተማዋ ከባማኮ ወጣ ብሎ ወደሚገኘው የጦር ሰፈር መወሰዳቸው ነው የተነገረው። ዲፕሎማሲያዊና መንግስታዊ ምንጮች እንደተናገሩት የጦር መኮንኖቹ እርምጃውን የወሰዱት የመንግስት ባለስልጣናት የሹምሽር ተካሂዶ ሁለት መኮንኖች ከነበራቸው የስልጣን ቦታ ከተነሱ ከጥቂት ሰዓታት በኋላ ነው። ማሊ ያለው የተባበሩት መንግስታት ድርጅት ተልእኮ የሀገሪቱ መሪዎች በአስቸኳይ ያላንዳች ቅድመ ሁኔታ እንዲለቀቁ ጠይቆ ያሰሯቸው ወገኖች በአድራጎታቸው ይጠየቃሉ ሲልም አስጠንቅቋል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። እስራኤልና ሐማስ ባለፈው ሳምንት ያደረጉትን የተኩስ አቁም ስምምነት ለማጎልበት ወደ መካከለኛው ምስራቅ የተጓዙት የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በዛሬ ማክሰኞ የኢየሩሳሌም ጉብኝታቸው እስራኤል ራስዋን ከጥቃት የመከላከል መብት አላት ሲሉ አጥብቀው አስገነዘቡ። ብሊንከን ከእስራኤል ጠቅላይ ሚኒስትር ቤንያሚን ነታንያሁ ጋር ሆነው በሰጡት ቃል በውጊያው እስራኤልም ፍልስጤማውያንም ከባድ ጉዳት ደርሶባቸዋል ካሉ በኋላ ለመጻኢው ጊዜ ተስፋ፣ መከባበርና መተማመንን ለማስፈን ብዙ መሰራት ይኖርበታል ሲሉ አሳስበዋል። ዩናይትድ ስቴትስ ሐማስ በማይጠቀምበት መንገድ ጋዛን መልሶ ለመገንባት ዓለም አቀፍ ድጋፍ ለማሰባሰብ ትሰራለች ሲሉም የውጭ ጉዳይ ሚኒስትሩ ቃል ገብተዋል። አስከትለውም ጋዛና ዌስት ባንክ ለሚኖሩ ፍልስጤማውያን የኢኮኖሚ እድሎችን ለማጎልበት እንሰራለን ሲሉ ቃል የገቡት የዩናይትድ ስቴትሱ የውጭ ጉዳይ ሚኒስትር ይህ ሲሆን እስራኤልንም ፍልስጤሞችንም የሚጠቅም የተረጋጋ ድባብ ሊያመጣ ይችላል ብለዋል። ብሊንከን ዛሬ ከፍልስጤም ፕሬዚደንት ማህሙድ አባስና ከጠቅላይ ሚኒስትር መሐመድ ሺታዬ ጋር ራማላ ውስጥ ሲገናኙ ዩናይትድ ስቴትስ የምትሰጠውን እርዳታ ይፋ ሊያደርጉ እቅድ ይዘዋል። ኔታንያሁ በበኩላቸው ዩናይትድ ስቴትስን ስለ ድጋፏ አመስግነዋል። ሐማስን ተኩስ አቁሙን እንዲያከብርም አስጠንቅቀዋል። ሐማስ ተኩስ አቁሙን አፍርሶ እስራኤል ላይ ጥቃት የሰነዘረ እንደሆን እጅግ የከበደ አጸፋ ይከተለዋል ብለዋል ኔታንያሁ። በተጨማሪም ዩናይትድ ስቴትስን የኢራንን የኒውክሌር መርሃ ግብር የሚመለከተው ዓለም አቀፍ ስምምነት ውስጥ ተመልሳ ለመግባት የያዘችውን አካሄድ እንደሚቃወሙም አስረድተዋል ኔታንያሁ። አንቶኒ ብሊንከን በዩናይትድ ስቴትስ የውጭ ጉዳይ ሚኒስትርነት የመጀመሪያቸው በሆነው የመካከለኛው ምስራቅ ጉዟቸው ወደ ግብጽ በመጓዝ እስራኤልና ሐማስ ተኩስ አቁም ስምምነት ላይ እንዲደርሱ ከሸመገሉት ከግብጹ ፕሬዚደንት አብደልፋታ አልሲሲ እና ከውጭ ጉዳይ ሚኒስትሩ ሳሜ ሹክሪ ጋር ይነጋገራሉ። በዓለም አቀፍ ኮቪድ-19 ዜናዎች ደቡብ ሱዳን በእጇ ያሉ 72,000 የአስትራዜኒካ የኮቪድ-19 ክትባቶችን የመጠቀሚያ ጊዜያቸው ከማለፉ በፊት ሌሎች ሀገሮች ሊጠቀሙባቸው ይችሉ ዘንድ ለክትባት ተደራሽነቱ ድርጅት ለኮቫክስ ልትመልስ መሆኗን አስታወቀች። ከዓለም አቀፉ ጥምረት ባለፈው መጋቢት መጨረሻ ላይ 132,000 ክትባቶችን ያገኘችው ደቡብ ሱዳን ከዓለም የጤና ድርጅት ጋር ከተነጋገርንበት በኋላ ክትባቶቹን በአንድ ሳምንት ጊዜ ውስጥ ስራ ላይ ሊያውል ወደሚችል ሌላ ሀገር እንዲላክ ልንመልስ አቅደናል ብላለች። በሌላ ዜና የኮሮና ቫይረስ ስርጭት እየተባባሰ በመምጣቱ ዩናይትድ ስቴትስ ዜጎቿ ከሁለት ወር በኋላ የቶኪዮ ኦሊምፒክስን ወደምታስተናግደው ወደ ጃፓን ከመጓዝ እንዲቆጠቡ አስጠነቀቀች። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ጃፓን የምታካሂደው የጸረ ኮቪድ-19 ክትባት እንቅስቃሴ ዝግተኛ መሆኑንና ጃፓን ራሷም ከዩናይትድ ስቴትስ በሚጓዙ መንገደኞች ላይ ገደብ መጣሏን ምክንያት በማድረግ ለዜጎቹ ከፍተኛውን የጉዞ ማስጠንቀቂያ ነው ያወጣው። የዩናይትድ ስቴትስ የበሽታ መቆጣጠሪያና መከላከያ ማዕከል ሲዲሲ በበኩሉ ባወጣው የራሱ መግለጫ የኮቪድ-19 ክትባታቸውን ወስደው ያጠናቀቁም ዜጎች ቢሆኑ ለተለያዩ የኮሮና ቫይረስ ዝርያዎች የመጋለጥ እና ወደ ሌሎች የማዛመት አደጋ ሊገጥማቸው ስለሚችል በጠቅላላው ወደ ጃፓን ከመጓዝ ሊቆጠቡ ይገባል ሲል አስጠንቅቋል። ባለፈው ዓመት ኮቪድ-19 በዓለም ዙሪያ መዛመቱን ተከትሎ እንዲዘገይ የተደረገው የቶኪዮ ኦሊምፒክስ ውድድር በአውሮፓውያን ከሐምሌ 23 እስከ ነሐሴ 8 ቀን ነው ሊካሄድ የታቀደው። ይሁን እንጂ በዋና ከተማዋ በቶኪዮና በሌሎችም የሀገሪቱ አካባቢዎች እያሻቀበ የመጣውን የቫይረሱን ስርጭት ለመቆጣጠር አስቸኳይ ጊዜ ታውጇል። የሀገሪቱ ሆስፒታሎች በህሙማን ብዛት እየተጨናነቁ ሲሆን የኦሊምፒክስ ውድድሮቹ እንዲሰረዙ ከህዝቡ በኩል የሚቀርበው ውትወታም እየጨመረ ነው። በቅርቡም 6,000 ሐኪሞችና የሆስፒታል ሰራተኞችን የሚወክል የጃፓን የሕክምና ባለሙያዎች ማህበር በጻፈው ግልጽ ደብዳቤ የሀገሪቱ ጠቅላይ ሚኒስትር ዮሺሂዴ ሱጋ ውድድሩ መሰረዝ እንዳለበት ዓለም አቀፍ የኦሊምፒክ ኮሚቴን እንዲያሳምኑ አሳስቧቸዋል። በቫይረሱ ስርጭት መባባስ የተነሳ ቀደም ብለው የጃፓን ባለስልጣናት የውጭ ሀገር ሰዎች በውድድሩ ላይ ለመታደም እንዳይገቡ ክልከላ ማወጃቸው የሚታወስ ነው። ይሁን እንጂ የሀገሪቱ ካቢኔ ዋና ጸሐፊ ዛሬ ለጋዜጠኞች በሰጡት ቃል ክልከላው የግድ አስፈላጊ በሆነ ምክንያት የሚመጡትን አይመለከትም ማለታቸው ተጠቅሷል። በዩናይትድ ስቴትስ የጃንስ ሆፕኪንስ ዩኒቨርሲቲ የኮቪድ-19 መረጃ ማዕከል መሰረት እስካሁን ጃፓን ውስጥ የተመዘገቡት የተረጋገጡ የቫይረሱ ተጋላጮች 722668 ብቻ ሲሆኑ 12351 ሰዎች ደግሞ በበሽታው የተነሳ ሕይወታቸውን አጥተዋል። በጠቅላላው የኮቪድ መከላከያ ክትባቱን የወሰዱት ደግሞ ከህዝቡ 5% ብቻ መሆናቸውን መረጃው ያመለክታል። በሌላ ዜና የዓለም የጤና ድርጅት የኮሮና ቫይረስን አመጣጥ እንደገና በግልጽ እንዲያጣራ የዩናይትድ ስቴትስ የጤናና የሰብአዊ አገልግሎቶች ሚኒስትሩ ሃቪየር ባሴራ በዛሬው ዕለት አሳሰቡ። የዩናይትድ ስቴትሱ የጤና ሚኒስትር ለአመታዊው የዓለም የጤና ድርጅት ጉባኤ በቪዲዮ ባስተላለፉት መልእክት በግልጽነት ሳይንስን መሰረት ባደረገና ዓለም አቀፍ ኤክስፐርቶቹ ነጻነታቸውና ተደራሽነታቸው በተረጋገጠ መንገድ ሊካሄድ እንደሚገባም አያይዘው አሳስበዋል። በመጨረሻም የአውሮፓ ህብረት አባል ሀገሮቹ በሙሉ ለቤላሩስ የአየር መንገዶች ሁሉ የአየር ክልላቸውንና የአውሮፕላን ጣቢያዎቻቸውን እንዲዘጉ አሳሰበ። ህብረቱ ይህን ያሳሰበው ቤላሩስ የፕሬዝደንቱ አሌክሳንደር ሉካሼንኮ ተቃዋሚ የሆነ ጋዜጠኛ የተሳፈረበትን አውሮፕላን አስገድዳ በሀገሯ በማሳረፍ ጋዜጠኛውን ካሰረች በኋላ ነው። የፈረንሳይ አየር መንገድ፣ ሉፍታንዛ እና የሲንጋፖር አየር መንገድን ጨምሮ በርካታ አየር መንገዶች በቤላሩስ የአየር ክልል አናልፍም ብለዋል። የአውሮፓ ህብረት በጉዳዩ ዙሪያ ምርመራ እንዲከፈት ጠይቋል። ተጠያቂ በሆኑ የቤላሩስ ባለስልጣናት ላይ ማዕቀብ እንጥላለን ሲልም አስታውቋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
ቆንጂት ታየን ለሰዓቱ የዓለም ዜና አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ማክሰኞ ግንቦት 17 2013 ዓ.ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። በዓለም ዜናዎች የጀመረው መደበኛ ፕሮግራማችን በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድ በአሃዱ ራዲዮ 94.3 እና እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል። በስርጭታችን የጊዜ ሰሌዳ መሰረት ወደ ቀዳሚው የዕለቱ አብይ ርዕስ ከማለፋችን አስቀድሞ ታዲያ ቆየት ብለው ከሚሰሙት ቅንብሮች አንዱን ለቅምሻ አንበል።
የማይታወቁ ብዙ ነገሮች አሉ። አሁን ለምሳሌ አንደኛ እኛ አሁን የተከተቡ ሰዎች ለስንት ጊዜ ክትባቱ እንደሚያገለግል፣ ለስድስት ወር ይሁን ለአንድ አመት ይሁን በየአመቱ እንደሚያስፈልግ ብዙ ያልታወቁ ነገሮች አሉ። ስለዚህ ህንድ ያለው ሁኔታ የሚያሰጋው ምንድን ነው? አሁን ያለው ክትባት ይስራ አይስራ አይታወቅም። ባለመታወቁ ምናልባት ይሄ መከላከያ መንገዶቹን ልክ ድሮ እንደተደረገው ማድረግ ይጠቅም ይሆናል።
የዩናይት ስቴትሱ የሜዮ ክሊኒክ የካንሰርና የደም በሽታዎች አማካሪ ሐኪሙ ዶክተር ከበደ ቤኛን ድምፅ ነው የሰማችሁት። ሙሉ ዝግጅቱ በምሽቱ ሐኪሙን ይጠይቁ በሁለተኛው አጋማሽ ክፍለ ጊዜ ይቀርባል። አድማጮች፣ አሁን በቀጥታ ወደ ዕለቱ አቢይ ርዕስ። የዩናይት ስቴትስ አስተዳደር ሰሞኑን ይፋ ያደረገው የቪዛ ክልከላ ውሳኔ የሁለቱን አገሮች ግንኙነት በእጅጉ የሚጎዳ ነው ሲል የኢትዮጵያ ውጭ ጉዳይ ሚኒስቴር አስታውቋል። አስተዳደሩ እዚህ ውሳኔ ላይ ለመድረስ የሚያስችል በቂ ምክንያት የለውም ሲሉ ነው የሚኒስትሩ ቃል አቀባይ አምባሳደር ዲና ሙፍቲ የተናገሩት። ከዩናይት ስቴትስ ጋር ያለን ግንኙነት እንዲበላሽ አንፈልግም ያሉት ቃል አቀባዩ አስተዳደሩ ውሳኔውን በድጋሚ እንዲመረምረው ግን የአገራቸው ፍላጎት መሆኑን ጠቁመዋል። እስክንድር ፍሬው ዝርዝሩን ይዟል።
የኢትዮጵያ የውጭ ጉዳይ ሚኒስቴር ጋዜጣዊ መግለጫ የዩናይትድ ስቴትስ አስተዳደር በአገሪቱ ባለስልጣናት ላይ የቪዛ አገዳ ውሳኔ ይፋ ካደረገ በኋላ የመጀመሪያው ነው። ለሚኒስቴሩ ቃል አቀባይ አምባሳደር ዲና ሙፍቲ የቀረቡት ጥያቄዎችም ሁሉም በሚባል ደረጃ ከዚሁ የቪዛ አገዳ ውሳኔ ጋር የተያያዙ ነበሩ። ቃል አቀባዩ በማብራሪያቸው የዩናይትድ ስቴትስ አስተዳደር ውሳኔ ለበርካታ ዓመታት የዘለቀውን የሁለቱን ሀገራት ጠንካራ ግንኙነት ከግምት ያላስገባ መሆኑን አስረድተዋል።
ቅርብ ጊዜ ወዲህ አልሸባብን በመታገል ብቻ ሳይሆን በኮሪያ ጦርነት 1956 አካባቢ ነው አሜሪካኖች የተባበሩት መንግስታት ድርጅት እዝ ስር ወደ ኮሪያ በዘመቱ ጊዜ ከአፍሪካ ውስጥ ብቸኛ ሀገር እዛ የነበረች ኢትዮጵያ ናት። አብረናቸው ብዙ ጊዜ ነበርንና ታሪካዊ ግንኙነት ነው ያለን። ይሄ ግንኙነት ከተበላሸ የምንጎዳው ብዙ ነን ለማለት ነው። ከሪጅናል በላይ ነው ማለት ኢትዮጵያ ብቻዋን ለምትጎዳው አሜሪካንም ይጎዳል፣ ከሁሉ በላይ ደግሞ ሪጅኑን ይጎዳል ነው።
ቃል አቀባዩ አክለው እንዳሉት ይህ የረጅም ዓመታት ግንኙነት እስካሁንም በተለያዩ የትብብር መስኮች ቀጥሏል።
ከቅርብ ጊዜ ወዲህ በጸረ አልሸባብ በአካባቢው ሽብርተኝነትን በመታገል ብቻ አብረን አረግናቸው የናቸው ጉዞዎች ከግምት ሊገቡ ይችላሉ። የሚሰጡት ትርጉም በሰላም ጥበቃ ኢትዮጵያ ሚና ጉልህ ነው፣ እዚህም ላይ ኢምፓክት አለው ነው። እዛ ውስጥ አሜሪካኖችም ፍላጎት አላቸው፣ ኢንትረስት አላቸው ለማለት ተፈልጎ ነው። ስለዚህ የጉዞ ክልከላው እና ሌሎችም ምናልባት ተዛማጅ እርምጃዎች ለአሜሪካም አይጠቅሙም ነው። በእኛ በኩል አሁንም እየተባለው ያለው ይሄን ተቀባይነት የለውም፣ ለዚህ የሚያበቃችሁ ምክንያትም የላችሁም ነው።
የዩናይትድ ስቴትስ አስተዳደር የጉዞ እገዳውን የጣለው በተለይ በትግራይ ክልል ካለው የሰብአዊ ሁኔታ ጋር በተያያዘ ነው። በዚያ ያለው ቀውስ እንደዚሁም ለኢትዮጵያ ሉዓላዊነት፣ ብሔራዊ አንድነትና የግዛት አንድነት ስጋት የሆኑ ሌሎች ሁኔታዎች በእጅጉ እንዳሳሰቡትም ነው አስተዳደሩ የገለጸው። ዲፕሎማሲያዊ ጥረቶች ቢደረጉም በትግራይ ክልል ግጭት እየተሳተፉ ያሉ አካላት ያንን ለማቆምና ለፖለቲካዊ ቀውሱም ሰላማዊ መፍትሄ ለመፈለግ ምንም አይነት ትርጉም ያለው እርምጃ አለመራመዳቸውን ይገልጻል መግለጫው። በክልሉ የተለያዩ የሰብአዊ መብት ጥሰቶች እየተፈጸሙ መሆኑን የጠቀሰው የዩናይትድ ስቴትስ መግለጫ ይሄም በእጅጉ አሳሳቢ መሆኑን ጠቁሟል። ግጭት ካልቆመና የሰብአዊ እርዳታ ተደራሽነትም በፍጥነት ካልተስፋፋ አሁን ያለው የምግብ እጥረት ወደ ከፋ ረሃብ ሊያመራ እንደሚችልም ነው የጠቆመው። የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ ግን በተለይ ከተደራሽነትና ከሰብአዊ መብት ጥሰት አንጻር የተለያዩ ስራዎች መሰራታቸውን ጠቅሰዋል።
ከአሜሪካ ብቻ ሳይሆን ከተቀረው የዓለም አቀፍ ህብረተሰብ ቅርብ ጊዜ ወዲህ ሲያነጋግሩን የነበሩት ጉዳዮቻቸው አንዱ የአክሰስ ጉዳይ ነው። የሰሜን ሀገራችንን ክፍል በተመለከተ የአክሰስ ጉዳይ ተፈቅዷል ኦልሬዲ። ስለተፈቀደም ነው በርካታ ኤንጂኦዎች ናቸው ዛሬ እዛ አካባቢ ያሉት። ኤንጂኦ ብቻ አይደለም ዓለም አቀፍ ጋዜጠኞች ጭምር አሉ። እናንተ ታውቃላችሁ ብዬ አስባለሁ። የተከፈተን ነገር አይ አልተከፈተም፣ የለም እዛ የለንም የሚባለው ነገር ፍጹም ትክክል አይደለም ነው። የሰብአዊ መብት ጥሰቶች እዛ አካባቢ ይፈጸማሉ፣ ሊፈጸሙ ይችላሉ። ምክንያቱም ወታደራዊ እንቅስቃሴዎች የተደረጉበት አካባቢ ነው እና ያንን የሰብአዊ መብት ጥሰትን ደግሞ እናጣራ አብረን የሚለው አቋም ወደ ተወስዶ እየተሰራ ነው ያለው። የኢትዮጵያ የሰብአዊ መብት ኮሚሽን አንዳንድ መግለጫዎችም ከወዲሁ መስጠት ለእናንተ መግለጫ እየሰጠ ያለበት ሁኔታ ነው ያለው። ይሄ እያለ ለምንድን ነው የምትክዱት የሚል ነው። የሰብአዊ እርዳታን በተመለከተ በአንድ ሁለት ዙር አሁን ሶስተኛ ዙር ተጀምሯል። ለተጎዳ አካባቢ ሰው ሰብአዊ እርዳታ እየደረሰ ያለበት ሁኔታ ነው ያለው። መጀመሪያ አካባቢ 4.5 ሚሊዮን አካባቢ፣ ቀጥሎ 1 ነጥብ እንደዚህ፣ አሁን ሶስተኛ ዙር ተጀምሯል። እብን እሱ አይደለም የመኸር ጊዜም ስለሆነ ለገበሬዎች ዘር ማድረስ ምን ማለት ግብርና ሚኒስቴር ሁሉ ከፍተኛ በጀት እየመደበ እየተንቀሳቀሰ ያለበት ሁኔታ ነው ያለው።
የዩናይትድ ስቴትስ አስተዳደር መሬት ላይ ያለው እውነታ ምን እንደሆነ አያውቅም ማለት እንደማይቻልም ነው አምባሳደር ሪና የሚናገሩት።
መረጃ ስላልደረሳቸው አይደለም፣ ጥቅምን በመረጃ እንኳንና የምዕራቡ ዓለም እንደ አሜሪካ አይነት ሀገር ያለውን ነገር በተለያየ መንገድ በቴክኖሎጂ በረቀቀ መንገድ ያገኛሉ። ስለዚህ የመረጃ እጥረት አይደለም፣ መረጃው ስላልደረሳቸው አይደለም። አንዳንዱ ዴሊብሬት ነው፣ ፋብሪኬሽን ነው፣ ጥቅም ነው። ምናልባትም የፖሊሲ ነጻነት የሚባል አለ። ለምሳሌ ሶስተኛ ዓለም ሀገር በተመለከተ የኮልድ ወር ጊዜ ሁለት ካምፖች በነበረው ጊዜ አሜሪካና ሶቪየት ህብረት ካምፕ፣ ሁለቱ መካከል የነበረው ሽኩቻ ዓለምን በሁለት ተከፈለበት ነው። እኛም ያጦች ደርሶናል፣ ያጠፋንታ ደርሶናል። አንዴ ከአሜሪካን ጎን ሆነናል፣ አንዴ ኢትዮ ሶማሊያ ጦርነት ጊዜ ከሶቪየት ዩኒየን ከሚባለው ጋር ነበር። መሳሪያ ሁሉ የተከለከልንበት ዘመን ነው የነበረው። በዛን ሰዓት ታዳጊ ሀገሮች እንደኛ አይነቶቹን በቁጥጥር ስር የማድረግ ዝንባሌው ጠንካራ ነበር። ነገር ግን ኮልድ ወር ከፈረሰ በኋላ አሁንም ተጽዕኖዋል። አንደኛ የነበሩ ሀያል ሀገሮች አሉ፣ ሁለተኛ ደግሞ ታዳጊ አሁን እየመጡ እያጎጠቆጡ ያሉ ሀያላን ሀገሮች አሉ። ሀገሮችን ሪሶርስ መቆጣጠር፣ የፖሊሲ ነጻነት መንሳት፣ ከኔ ጋር ብቻ ሁን የማለት ነገር አለ።
የሁለቱን ሀገራት ግንኙነት ባለበት ደረጃ የማስቀጠሉ ጉዳይ ግን አብቅቶለታል ብለው እንደማያምኑ አምባሳደር ዲና ጠቁመዋል።
አሁንም እኛ ነገሩን ማጋጋል አንፈልግም። ከአሜሪካ ጋር ያለንን ግንኙነት ሊበላሽ አንፈልግም። ልቦና ይግዙትና ሪቪው አድርገው ያስተዳደሩ አሁን የወሰደውን ሜዥር የሚለውን መልእክት ብቻ ነው ማስተላለፍ የሚያስፈልገው። ነገር ግን አንድ ሬድ ላይን አለ፣ ቀይ መስመር አለ። ነጻነት፣ ኢትዮጵያ ሉዓላዊነት በገንዘብ በአይኤምኤፍ በወርልድ ባንክ በምን የሚቀየር እንዳልሆነ መንግስትም ቢቀየር ኢትዮጵያ ህዝብን አይፈቅድለትም። ይህን ምልክቶች አሁን እያየናለንበት ሁኔታ ነው የነበረ ነው። የሀገሪቷን ታሪክ እንደዛ ነው።
ያሉትን ችግሮች በተመለከተ ዩናይትድ ስቴትስን ጨምሮ ከዓለም አቀፍ አጋሮች ጋር ተከታታይ ውይይቶች መደረጋቸውን የኢትዮጵያ የውጭ ጉዳይ ሚኒስቴር ትናንት ባወጣው መግለጫ አስታውሷል። የተወሰኑትን ችግሮች ከመፍታት አንጻር ተጨባጭ መሻሻሎች በታዩበት ሁኔታ የጉዞ እገዳ ውሳኔ መተላለፉ ግን ገንቢ የሆነውን የውይይት መንፈስና በመሬት ላይ የተገኙትን ውጤቶች የሚጎዳ መሆኑንም አስታውቋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድርን ለዘገባው አመሰግናለሁ። አድማጮች፣ ተከታዩ ዘገባ ደግሞ ወደ አስመራ ይወስደናል። ኤርትራ በትናንትናው ዕለት በአስመራ ስቴዲየም ያከበረችውን 30ኛ ዓመት የነጻነት በዓል አከባበር ስነ ስርዓት የተከታተለው ብርሃነ በርሄ ያደረሰን ነው፣ ቀጥሎ ይቀርባል።
በአገር ውስጥና በውጭ አገር የሚኖሩ ኤርትራውያንም በዓሉን በያሉበት በድምቀት አክብረውታል። ትናንት ከቀትር በኋላ ምሽት ላይ በአስመራ ስታዲየም በተካሄደው ስነ ስርዓት ላይ የተገኙት ፕሬዚደንት ኢሳያስ አፈወርቂ የነጻነት ቀን ክብደትና ጣዕም አመት አመት እያደገ መምጣቱ ከደስታና ኩራት ባለፈ ብዙ ሀቆችን የሚቀሰቅስና የሚያስታውስ ቀን ነው ሲሉ ገልጸውታል። የበዓሉ ክብደት መሰረቱ ደግሞ የኤርትራ ህዝብ ለ50 አመታት ያካሄደው ጽናትና ጀግንነት መግለጫ ሐውልት ነው ሲሉም ፕሬዚዳንቱ አክለው ተናግረዋል።
መሰረት ወይ መበገሲ ናይቲ ርዝነት ድሕሪ ካልኣይ ዓለማዊ ኩናት ሕጋዊ
የበዓሉ ዋነኛ ክብደት መሰረት ወይ መነሻ ከሁለተኛው የዓለም ጦርነት በኋላ የኤርትራ ህዝብ የነጻነትና የልዑላውነት ጥያቄና ህጋዊ መብቱ ከተነፈገ በኋላ ጭቆናና ቅኝ ግዛትን እንዲሁም ማታለልና ድለላን ተቃውሞ እንደ አውሮፓውያኑ አቆጣጠር ከ1941 እስከ 1991 ለ50 ዓመታት በጽናትና በጀግንነት መክቶና ከባድ መስዋዕትነት ከፍሎ መብቱን ነጻነቱንና ሉዓላዊነቱን በፍትህ ያረጋገጠበት ሐውልት ነው ብለዋል። ላለፉት 30 የነጻነት ዓመታት በሃንሽ ደሴትና በባድመ የድንበር ግጭትን በመለኮስ በአካባቢው ቀውስ በመፍጠር ኤርትራን ለመቆጣጠርና ቀጠናውን ለማስተዳደር ሀያላን ሀገራት በኤርትራ ላይ ጫና ሲፈጥሩና ሲራ ሲሸርቡ እንደነበረ የሚያሳይ አንድ ምሳሌ እንደሆነ የተናገሩት ፕሬዚደንት ኢሳያስ አፈወርቂ እንደ አውሮፓውያኑ አቆጣጠር በ2009 የተባበሩት መንግስታት የጸጥታው ምክር ቤትን በማስገደድ በኤርትራ ላይ ያስተላለፉት ማዕቀብና እሱን ተከትሎ የተፈጠረው ጉዳት ኤርትራን ለማንበርከክና ለመጉዳት የተደረጉ ተከታታይ ሴራዎች እንደሆኑም አስረድተዋል። እንደ አውሮፓውያኑ አቆጣጠር ህዳር 4 2020 ጁንታ ወያኔ ሲሉ የተቀሰዋቸው የትግራይ መሪዎች የከፈቱት ጦርነትና ወደ ኤርትራ የተኮሱት ሚሳኤል እንዲሁም ላለፉት 6 ወራት በኤርትራ ላይ የተካሄደው የማጠልሸትና የሐሰት ፕሮፓጋንዳ ከዚህ በፊት የተሞከሩ ሴራዎች ፋይዳ ባለማግኘታቸው የተወሰዱ የተስፋ መቁረጥ ምርጫዎች ናቸው ሲሉ ፕሬዝዳንት ኢሳያስ ተናግረዋል።
ወግሐ ጸብሐዝ ህቀን ቁጠባውን ፖለቲካዊ ሸርሕታት
በየጊዜው የተከሰቱ የኤርትራ ነጻነትና ሉዓላዊነትን የሚቃወሙ ተከታታይ ሙከራዎች እንደየአመጣጣቸው እየከሸፉ ሲሄዱ ተላላኪያቸውና አገልጋያቸው የሆነው ጁንታ ወያኔ ከጨዋታ ውጪ መሆኑ በአንድ በኩል ያሳየነው ትግስትና የኤርትራን ሉዓላዊነት መሬት ለ20 ዓመት ወሮ መያዝ ፋይዳ ስላልተገኘበት እንደ አውሮፓውያኑ አቆጣጠር ህዳር 4 2020 ወደ ኤርትራ ሚሳኤል ተተኩሷል። ይህ ሙከራ ሲከሽፍ ኤርትራን ለማጠልሸት ላለፉት 6 ወራት የተካሄደው የሐሰት ፕሮፓጋንዳም ዓለም የታዘበው አይን ያወጣ ጫናና ኤክሳራቸው ማሳያ ነው ብለዋል። ፕሬዚደንት ኢሳያስ የኮቪድ-19 ወረርሽኝን በተመለከተ ሲናገሩም ኮቪድ-19 በዓለማችን ያስከተለው ነውጥና አልቂት የሰው ልጆች አካሄዳቸውንና እንቅስቃሴያቸውን እንዲያስተካክሉ የሚጠቁም የጥሪ ደወል ነው ብለዋል።
ቁጠባዊ አምራትን መለክዒታትን ኮነ ልምዓታዊ ሕርያታት ብማሕበራውን ክሊማውን ጥዕናውን ግንዛቤታትን ኣገዳሲ ጭራታት ከፊቱ ንክበሃል ይከኣል።
የተለያዩ የምጣኔ ሀብት መለኪያዎችና መስፈርቶች የሆኑ የልማት ምርጫዎች ለማህበራዊ ለጤናና የአየር ንብረት ለውጥ አስፈላጊ የግንዛቤ ጩራ ከፍቷል ይባል ይቻላል። በጤና ፖሊሲዎቻችንና አሰራሮቻችን ብቻ ሳይሆን ድካማችንን ለይተን በማውጣት ማስተካከያ እንድናደርግ ማሳሰቢያና ማስጠንቀቂያ ስለሆነን ትኩረታችንን በማሳደግ ሁሉንም አይነት የምርምር የመከላከልና የፍወሳ አቅማችንን በማጎልበት ደህንነታችንና ለማታዊ መከታችን በአሉታ እንዳይሰናከል በሽታውን ሙሉ ቁጥጥር ውስጥ ለማስገባት ሳንሰለች እንተጋለን ብለዋል። በመጨረሻም ፕሬዝዳንት ኢሳያስ በአሁን ወቅት የተከሰተው ዓለማዊና ቀጠናዊ ነውጥና ቀውስን ግምት ውስጥ በማስገባት ክለሳ ተደርጎበት በመንግስት የተያዘውን አጠቃላይ የልማት ነጻነትንና ሉዓላዊነትን የማስጠበቅ መርሃ ጎደናን ለማሳካትና ከግቡ ለማድረስ ሁሉም በአገር ውስጥና በውጭ አገር የሚገኙ ኤርትራውያን የበኩላቸውን ተሳትፎ እንዲያደርጉ አሳስበዋል። በአስመራ በተካሄደው የ30ኛ ዓመት የኤርትራ የነጻነት በዓል የአከባበር ስነ ስርዓት ላይ ከፍተኛ የመንግስት ባለስልጣኖችና ኃላፊዎች፣ የሃይማኖት መሪዎች፣ ዲፕሎማቶችና ሌሎች ታዳሚዎች የተገኙ ሲሆን በዓሉም በወታደራዊ ሰልፍና በአይነቱ የመጀመሪያ እንደሆነ የተነገረለት በርካታ አንጋፋና ወጣት አርቲስቶች የተሳተፉበት ልዩ የሙዚቃ ዝግጅት ቀርቧል። ለ20 ደቂቃም ርችት ተተኩሷል። ትናንት ጧት ደግሞ በአሉን የሚያበስር 21 መድፎች ተተኩሰዋል። ለአሜሪካ ድምጽ ሬዲዮ ብርሃነ በርሀ ከአስመራ።
አመሰግናለሁ ብርሃነ። በተከታዩ ዘገባ ደግሞ አድማጮች ከአስመራ ወደ ጎንደር እንሻገራለን። በአማራ ክልል ምዕራብ ጎንደር ዞን መተማ ወረዳ ቱመት ምንዱካ ቀበሌ ካለፈው እሁድ አንስቶ በሱዳን ታጣቂዎች በተደራጀ መልኩ ጥቃት እየተፈጸመ ነው ሲሉ የአካባቢው ነዋሪዎች ገልጠዋል። በሌላ በኩል ይህንኑ ተንተርሶ የኢትዮጵያ የውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር ዲና ሙፍቲ በዛሬው ጋዜጣዊ መግለጫቸው ወቅት ስለ ጉዳዩ ተጠይቀው ለጊዜው መረጃው እንደሌላቸው ነው የተናገሩት። አስቴር ምስጋናው ዝርዝሩን ይዛለች።
አቶ ያዩ ፍቃዴ በምዕራብ ጎንደር ዞን መተማ ወረዳ ቱመንት መንዱቃ ቀበሌ ነዋሪ ናቸው። ዛሬ ለአሜሪካ ድምጽ በሰጡት ቃል የሱዳን ታጣቂዎች ከባለፈው እሁድ ጀምሮ ድንበር ጥሰው በመግባት ቱመት መርጥራሃል በተባለ የኢንቨስትመንት መንደር የሶስት ባለሀብቶችን ንብረት ዘርፈውና አቃጥለው ሄደዋል ይላሉ።
ሱዳን በከፍተኛ ጦሩን አምጥቶ ድንበር ላይ አስቀምጦ የኢትዮጵያን ድንበር ጥሶ እየመጣ እየገባ ባለሀብቶቻችን እንትን እያለ ነው። የትልልቅ ባለሀብት
አቶ ያዩ ዛሬም ከጠዋት ጀምሮ ታጣቂዎቹ በአካባቢው ተኩስ መክፈታቸውን ተናግረዋል።
ዛሬ ደግሞ ማጥቃት አድርጎ መጥቷል። የኛ ኃይል እንደገባ ነው ያለ እስካሁን ድረስ እዛው ሌሎች ካምፖችን ለማቃጠል መጥቶ ያው ገጥሟል ከኛው ሰራዊት ጋር ከዚህ ከሚሊሻውና ከታጠቀው ኃይል ጋር።
ሌላው አስተያየት ሰጪ ከሹመት መንዱቃ ቀበሌ በቅርብ ርቀት በምትገኘው ሽንፋ ነዋሪ ነኝ ያሉት ነጋ ዘላለም ታጣቂዎቹ ባለፈው እሁድ ድንበር ጥሰው በመግባት ሞገስ ተሻገር የተባሉ ባለሀብትን 500 የቁም ከብትና ሌሎች ንብረቶችን እንዲሁም የሁለት ባለሀብቶችን ንብረቶች ዘርፈውና አቃጥለው ሄደዋል ብለዋል።
የአቶ ሞገስ ተሻገርን ካምፕ ሙሉ በሙሉ አቃጥለውታል። ከ500 በላይ የቀንድ ከብቶችን ወስደውበታል። ሁለቱን ማረሻዎች ወስደውበታል። እዛው የነበሩ በጎች፣ ፍየሎች ነበሩ፣ እነሱንም ጭምር ወስደዋል። ዶሮም አልቀራቸውም። እዛው ለዘበኞች ለማንቃት የሚጠበቁ እዛው አብረው የነበሩ ውሾች ነበር፣ ውሻዎቹን ጭምር ነው የገደሏቸው። ካምፑ በጣም የነበር ታላቅ ካምፕ ነው የነበረው፣ ሙሉ በሙሉ ተቃጥሏል። የአቶ ደጋረግንም በተመሳሳይ ወይዘሮ የሽናት ሽጉጥ ካምፕ እዛው አካባቢ ነው ያለ። እሷ ጋር ያሉ ሰራተኞች ተባረዋል። የተፈቹም ያልተፈቹም ዶቄቶችንም በሙሉ ባሉም ያገኟቸውን በየመሽሮዎቹ የሁሉንም ዘሮች ወስደውባቸዋል።
አቶ ነጋክለው ዛሬ ከማለዳው ጀምሮ በመካናይዝድ የተደራጀ ጦር ወደ አካባቢው በመምጣት ከአካባቢው ሚሊሻ ጋር የተኩስ ልውውጥ እያደረገ መሆኑን ተናግረዋል።
ዛሬም በተመሳሳይ ንጋት ላይ በሜካናይዝድ የሚመራ ጦር የመጣው በከባድ መሳሪያ ከዛ አካባቢ ያሉ ዘበኞች ጋር ተመጣጣኝ ያልሆነና አቅም በላይ የሆነ የድሽቃን ሞርተር ድምፅ ነው ያለው። ከባድ መሳሪያ እየተኮሱ ነው። ያው እንዳልኩሽ እዛ አካባቢ ያሉ ሰራተኞች ወደ መሀል መጥተዋል። ከኛ የተወሰኑ መከላከያዎችና የአካባቢው ሚኒሻ አርሶ አደሩ ወደ ግንባር እንደሄደ ነው። እስካሁንም ድረስ የተጎዳ ሰው ስንት እንዳለ ባናውቅም ጦርነቱ ግን እየተካሄደ ነው። መንግስት በምን መልኩ እያየው እንደሆነ አናውቅም። በድርድር በስምምነት ይፈታል የሚል ነው የመንግስት አካላት መልስ እየሰጡ ያሉ። ነገር ግን አሁን ወቅቱም የዘር ወቅት እየደረሰ ነው። አብዛኛው ኢንቨስተር አጽድቶ ጨርሷል። መዝሪያው ሰዓት ነው። እነሱ ደግሞ በምናጭድበትና በምንዘራበት ሰዓት ነው ወቅት ጠብቀውኛ ላይ ጉዳት እያደረሱ ያሉትና እንግዲህ መቼ እንደሚፈታ እናቅም። መንግስት ያው በድርድር እንፈተዋለን የሚል አይነት ነገር ነው ያለው። እስካሁን የተወሰደ ነገር የለም በእኛ መንግስት በኩል።
በዚህ ዘገባ ላይ የአካባቢውን ባለስልጣናት ለማግኘት ያደረግኩት ጥረት ስልካቸው ሊሰራ ባለመቻሉ ማካተት አልቻልኩም። የኢትዮጵያ የውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር ዲና ሙፍቲ ዛሬ በሰጡት ጋዜጣዊ መግለጫ ላይ ከሱዳን ጦር ጋር በተያያዘ ከጋዜጠኞች ለቀረበላቸው ጥያቄ መረጃ እንደሌላቸው ገልጸዋል። የሱዳን ጦር የኢትዮጵያን ድንበር ጥሶ በመግባት ጥቃት መፈጸሙን በተደራጀ መልኩ አጠናክሮ የጀመረው የኢትዮጵያ መንግስት በሰሜኑ የሀገሪቱ ክፍል የህግ ማስከበር ዘመቻ ከጀመረ ወዲህ ነው ብለዋል አስተያየት ሰጪዎቹ። የሱዳን መንግስት በተለያዩ ጊዜያት ኢትዮጵያ ወረራ ፈጽማብኛለች ማለቱ ይታወሳል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴርን አመሰግናለሁ ለዘገባዋ። አድማጮች፣ ተከታዩ የመጽሔት ርዕስ ደግሞ በስድስተኛው ብሔራዊ ምርጫ ተሳታፊ የሆነው እናት ፓርቲ በምርጫው ካሸነፍክ ኢትዮጵያን ከተጋረጠባት የህልውና አደጋ ለመታደግ እሰራለሁ ማለቱን የጥምር መንግስት ምስረታ ሀሳብ የሚደግፍ መሆኑን አሳውቋል። በመጪው ሀገራዊ ምርጫ ተሳታፊ የሆኑ የተፎካካሪ የፖለቲካ ፓርቲ አመራሮች በተለይ በአሜሪካ ድምፅ ራዲዮ አስተያየታቸውን በሚያቀርቡበት በዚህ መድረክ ለምሽቱም መስፍን አራጌ ከእናት ፓርቲ አመራር ጋር ቆይታ አድርጓል።
ወሎ ዩኒቨርሲቲና መቅደላ አምባ ዩኒቨርሲቲ ከደቡብ ወሎ ዞን ጋር በመተባበር ሁሉም ለሰላም ሰላም ለሁሉም በሚል መሪ ሀሳብ ዛሬ ደሴ ከተማ ላይ ባዘጋጁት ኮንፈረንስ የሀገር ሽማግሌዎቹና የሃይማኖት አባቶቹ ለበርካቶች ህይወት መጥፋት፣ ለንብረት ውድመትና ለአካባቢ አለመረጋጋት ምክንያት ሊሆኑ የሚችሉ ግጭቶችን በባህላዊ የሽምግልና ዘዴዎች ማክሸፋቸውን የተገለጸው የሀገሪቱን የፖለቲካ ትኩሳት ተከትሎ በተለይ ባለፉት 3 ዓመታት ከግለሰቦች መበቃቀል ጀምሮ የመንግስትን መዋቅር እስከ ማፍረስ የህዝብ መሰረተ ልማቶች ላይ ጉዳት እስከ ማድረስ መንገዶችን ዘግቶ እንቅስቃሴን እስከ ማወክ የደረሱ ግጭቶች ተከስተዋል። በባህላዊ ሽምግልና ጥረት ግን ሊደርስ የሚችለውን ጉዳት መቀነስ እንደተቻለ የደቡብ ወሎ ዞን ዋና አስተዳዳሪ አማካሪ እጅጉ መላክ ያስታውቀዋል።
ብዙ ግጭቶች ያጋጥመውናል። እነዚህ ግጭቶች ብዙ ሰዎችን ወደ እስር ቤቶች ማጋዝ የሚጠይቁ ናቸው። ያም ሆኖ ደግሞ ግጭቱን በዘላቂነት ለመፍታት የማያስችሉ ናቸው። የበለጠ መበቃቀልን የሚያጭሩ በመሆኑ የተከተልነው መንገድ ባህላዊ ስርዓታችን ለዚህ ባለው ቅርበትና ዘላቂነት የበለጠ እንድንጠቀምበት ተነሳሽነቱ ከተወሰደ በኋላ ባሰብነው መንገድ በብዙ አካባቢ የነበሩትን ስብራቶች መልሶ በመጠገን ረገድ የነበራቸው አስተዋጽኦ እጅግ በጣም ትልቅ ነበር።
በምዕራብ ወሎ ሸምጋይ፣ በምስራቁ ደግሞ አበጋሪ እየተባሉ የሚጠሩት የሀገር ሽማግሌዎች በመደበኛው የህግ ማስከበር ስርዓት ሊፈቱ የማይችሉ አለፍ ሲልም ለማህበራዊ መስቀልቅል የሚዳርጉ ግጭቶችን ፈተዋል ነው የተባሉት።
አንዳንዶቹ ያው በአመፅ መልክ በርካታ ማህበረሰብ አባላት የሚሳተፉባቸው ግጭቶች ናቸው። እነዚህን ሁኔታዎች መንግስት እያንዳንዷን ጉዳይ በቅርብ መረጃ የለውም። የህግ ማስከበር ስራ አልስራም ቢል በጣም በርካታ የሆነ ማህበራዊ ቀውስ ይፈጠራል። ስለዚህ ዋነኛውና በጣም ደጋፊ ሚና ከተጫወቱት የግጭት አፈታት ስርዓቶቻችን አንዱ ባህላዊ የሽምግልና የግጭት አፈታት ስርዓታችን ነው።
በተለይ በወረይሉ ወረዳ የካቢ አካባቢ ያነሳውን የወረዳነት ይገባኛል ጥያቄ ተከትሎ የተፈጠረውን ውጥረት በማርገብ ያደረጉት አስተዋጽኦ በግንባር ቀደምነት ተወስቷል።
ወረይሉ አካባቢ 1 ዓመት ያክል መንግስት የማያስተዳድረው የአንድ ወረዳ ግማሽ አካል ተፈጥሮ ነበር። ስለዚህ ህግ ለማስከበር የተደረጉ ጥረቶች አሉ፣ ግን ግንኙነቱን ወደ ነበረበት መመለስ አልተቻለም ነበር። ስለዚህ ይህንን ወደ ነበረበት እንዲመለስ በአካባቢው ያሉ ሽማግሌዎች ብቻ ሳይሆን ከተለያዩ የዞናችን ወረዳዎች ያሉ ሽማግሌዎች ኃላፊነት ወስደው አካባቢው ላይ ከትመው ከግጭቱ ተዋናያን ጋር የረጅም ጊዜ ምክክር አድርገው በባህላዊ ስርዓቱ መሰረት ተጽዕኖ ፈጥረው የመንግስት መዋቅር ወደ ነበረበት እንዲመለስ ማድረግ ችለዋል። የመንግስት መዋቅር ወደ ነበረበት እንዲመለስ ማድረግ ብቻ ሳይሆን የተጎዱ ወገኖች እንዲካሱ እና ጤናማ የሆነው የግንኙነት ስርዓት በማስቀጠል ሌሎች ጉዳዮች ደግሞ ስርዓቱን ተከትለው ዜጎች ያላቸውን ጥያቄ በሰላማዊና በዲሞክራሲያዊ መንገድ እንዲያቀርቡ ለማድረግ የነበራቸው ሚና ከፍተኛ ነው።
በዩኒቨርሲቲ ተማሪዎች መካከል የተፈጠሩ አለመግባባቶችንም እናቶች ፈተዋል ተብሏል። ኗሪነታቸው በኮምቦልቻ ከተማ የሆነውና የከተማዋን አገር ሽማግሌዎች በሰብሳቢነት የሚመሩት ሰይድ ኢማም ከተራ የግለሰቦች ግጭት እስከ ሃይማኖታዊ ገጽታ የተላበሱ አለመግባባቶችን በመፍታት ይታወቃሉ። ከከተማቸው አልፈው አጎራባች ወረዳዎች በመሄድ የተጣላን አስታርቀዋል፣ የተበደለን አስክሰዋል።
የሰው ግድያ ይፈጸማል
እነዛም ደግሞ ጎራ ለይቶ መበቃቀል የሚያጋጥምበት መንገድ ስለሚኖር እኛ መሃል ገብተን ጉዳዮችን ካላሰለስን በኋላ ያው የደምርቅ ተፈጽሞ ሰዎቹ ቀጣይ ህይወታቸውን በሰላም የሚኖሩበት መንገድ እናመቻቻለን። የሞት ቤተሰቦችን ማለት ነው ጉዳት እንዳይደርስባቸው በህግ በኩል ከፍተኛ ውጣ ውረድ ይገጥማቸው ነበረ። በአንድ ቀን በሁለት ቀን ሽምግልና የሟቹን ህይወት ካሳ ያገኛሉ። በተጨማሪ ሰላም ይኖራሉ ማለት ነው።
የሽምግልና ሽልማቱ ሰላም ማምጣቱ ነበር ያሉት ሸምጋዩ ሰይድ ኢማም።
እኛ ለሰላም ቅድሚያ ነው የምንሰጠው። የሽምግልናን ጥቅም የምንጠብቀው ከፈጣሪ ነው። አንደኛ በሁለት ጎራ የነበሩ ጠበኞችን በማስታረቃችን የአእምሮ እርካታ እናገኛለን። ጥሩ ከሸመገልንም ከፈጣሪ በጎን ነገር እናገኛለን ብለን ነው የምንገምተው። ይህን እውቅና መስጠቱ ትልቅ ነገር ነው፣ ያበረታታል። ለእኛ ሳይሆን ለሌሎች እኛን ለሚከተሉ ከእኛም ውጭ ለሚሰሩ ሰላም አንጪ የሀገር ሽማግሌዎች ከፍተኛ ማሳበብ እንገምታለን።
የጠቅላይ ሚኒስትሩ የደህንነት አማካሪ ገዱ አንዳርጋቸው ከሌሎች አካባቢዎች የተሻለ ሰላም እንዲሰፍን የሀገር ሽማግሌዎቹና የሃይማኖት አባቶቹ ላበረከቱት አስተዋጽኦ አድናቆታቸውን ገልጸዋል።
በዚህ አካባቢ ግጭት የለም ማለት አይደለም፣ ልዩነት የለም ማለት አይደለም። በየጊዜው ይሄ ይፈጠራል። ነገር ግን ሌሎች አካባቢው እንደምንሰማው ወደ ከፋ ነገር ያልተሸጋገረው የሀገር ሽማግሌዎች ልዩነቶች እንዴት እንደሚፈቱ ከትውልድ ወደ ትውልድ ሲሸጋገር የመጣ የመልካምነት እሴት ባለቤቶች በመሆናችሁ እዚህ አካባቢ በተለያዩ ወቅት የተፈጠሩ ችግሮችን ለማርገብ ከፍተኛ ስራ የሰራችሁ የሃይማኖት አባቶች፣ የሀገር ሽማግሌዎች፣ አባጋሮች ከአመራሩ ከጸጥታ መዋቅሩ ጋር ተቀናይታችሁ በመስራታችሁ ይሄ አካባቢ በንጽጽር የተሻለ እንዲሆን አድርጋችኋልና አካባቢው ሰላም ሆኗል። እኛ ደግሞ በእናንተ እንድንኮራ አድርጎናልና በጣም ነው የማመሰግናችሁ።
አማካሪው በወሎ አካባቢ የተፈጸመው ተግባር ለኢትዮጵያም የሚበጅ ነው ይላሉ።
ከወሎ ብዙ ነገር መማር ይችላል። በጎነትን፣ ሰው ሃይማኖትህ ምንድን ነው፣ ብሔርህ ምንድን ነው፣ ከየት ነው የመጣው የሚሉ ሳይሆን ቀዳሚ ጉዳዮች ሰው ሰው በመሆኑ ምክንያት የሚከበርበት አካባቢ ነው። ይህንን መልካም ባህል ጠብቁት፣ ተንከባከቡት፣ ለሌሎችም ማስተምሩበት። በዚህ በ21ኛው ክፍለ ዘመን እንስሳት እንኳ መብታቸውና ደህንነታቸው እንዲከበር ለነሱ መብት ተሟጋች ባለበት ዘመን በየቦታው የሰው ልጆች ምን እንደሚሆኑ ሁላችን የምናውቀው። ስለዚህ ይሄ በጎነት ለሰው ልጆች ክብር የሚሰጥ ተቻችሎ የመኖር የወሎ ባህል ከመቼውም ጊዜ ለሀገራችን የሚያስፈልጋታል። ለዚህ አካባቢ ብቻ ሳይሆን
ከቅርብ ጊዜያት ወዲህ ግን ዘመናት የተሻገረውን ባህላዊ ትውፊት የሚሸረሽሩ ያልተለመዱ ድርጊቶች ብቅ ብቅ እያሉ መሆናቸውን አቶ እጅጉ ይናገራሉ።
ሃይማኖትን ሽፋን በማድረግ ከፖለቲካ ጋር ማጣረስ አለ እና በዚህ ምክንያት የፉክክር መንፈስ እየነገሰ ነው በሃይማኖቶቻችን መካከል። ተጨባጭ የሆኑ ግጭቶችንም አስተናግደናል። ምንም እንኳን እነዚህ ግጭቶች ከቁጥጥር ውጭ ወጡ ባይሆንም
እንደ ዋና አስተዳዳሪው አማካሪ ያልተለመዱ ያላቸው የቤተ እምነቶች ግንባታ ፉክክርና የሌላ እምነት ተከታዮችን የሚዘልፉ ሃይማኖታዊ ስብከቶች እንዲቆሙ በማድረግ የአገር ሽማግሌዎቹና የሃይማኖት አባቶቹ የሸምጋይነት ሚናቸውን እንዲያበረክቱ ጥሪ አስተላልፈዋል። በዕለቱ 10 ስራ አስፈጻሚዎች ያሉት የደቡብ ወሎ የአገር ሽማግሌዎች የሰላም ምክር ቤት የተቋቋመ ሲሆን ደም በማድረግ እርቅ በመፈጸም የተበደለን በማስካስ የላቀ አስተዋጽኦ አድርጓል የተባሉ 40 የሚደርሱ የአገር ሽማግሌዎችና የሃይማኖት አባቶች የእውቅና የምስክር ወረቀት ተበርክቶላቸዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጊ።
መስፍን አራጊን ለዘገባው አመሰግናለሁ። አድማጮች፣ በተከታዩ ዓለም አቀፍ ርዕስ ደግሞ ከወሎ ወደ ጄኔቫ ነው የምናቀናው። ፍትሐዊ ያልሆነ ነው ያለው የጸረ ኮቪድ-19 ክትባት ስርጭት ወረርሽኙን እያራዘመው መሆኑን ገልጦ የወረርሽኙ ስርጭት በሁሉም ሀገሮች እስካልተገታ ድረስ ችግሩ አያበቃም ሲል የዓለም ጤና ድርጅት ደብሊውኤችኦ አስጠንቅቋል። የድርጅቱ ዋና ዲሬክተር ዶክተር ቴዎድሮስ አድሃኖም በ74ኛው የዓለም ጤና ጉባኤ መክፈቻ ላይ ያሰሙትን ንግግር ተከትላ ሊሳ ሽላይናት ከጄኔቫ ተከታዩን ያደረሰችን ስምኝሽ ቆይታ አቀርበዋለች።
የዓለም ጤና ድርጅት ዋና ዳይሬክተር ቴድሮስ አድሃኖም ሰኞ ዕለት ባደረጉት ንግግር የራሳቸውን ሕይወት መስዋዕት አድርገው የሚሊዮኖችን ሕይወት ለማትረፍ በከፍተኛ ትጋት የሰሩትን የጤና ሰራተኞች አወድሰዋል። በቂ ራስን ከቫይረሱ መከላከያ የሕክምና ግብዓቶችና ክትባት ባለማግኘታቸው 150 ሺህ የጤና ሰራተኞች ሕይወት ማለፉን የጠቀሱት ቴድሮስ የበለጸጉ ሀገራት ሕይወት አዳኝ የሆኑ ክትባቶችን በማከማቸታቸው ወረርሽኙ እንዲባባስ እያደረጉ ነው ሲሉም ወቅሰዋል። 2% ብቻ ክትባት ከተሰጠባቸው ድሀ ሀገራት ጋር በማነጻጸርም ከ75% በላይ የሚሆነው የኮቪድ-19 ክትባት በ10 ሀገሮች ብቻ መሰጠቱን ያወሱት ቴድሮስ ይህን ፍትሃዊ ያልሆነ የክትባት ስርጭት አሳፋሪ ሲሉ ኮንነውታል። ቴድሮስ አክለው በተለይ የተወሰኑ ሀገራት የሚያመርቱትን አብዛኞቹን ክትባት በመግዛት የአጠቃላይ ዓለምን ህብረተሰብ እጣ ፋንታ መቆጣጠራቸው አስደንጋጭና ሚዛናዊነት የጎደለው ነው ካሉ በኋላ የዓለም የጤና ሁኔታ አሁንም አደጋ ላይ መሆኑን በመግለጽ ያደጉ ሀገራት ቫይረሱን ለራሳቸው መግታት መቻላቸው ብቻ ሊያስደስታቸው አይገባም ብለዋል።
No country should assume it's out of the woods, no matter its vaccination rate. This virus is changing constantly.
ማንኛውም ሀገር ክትባቱን በየትኛውም መጠን ቢያዳርስ ቫይረሱ ጠፍቷል ብሎ ማሰብ አይችልም። ቫይረሱ በየጊዜው ራሱን ይቀያይራል። ከዚህ በኋላ የሚመጡት ለውጦች ያሉንን መቆጣጠሪያዎችና መድኃኒቶች እንዳይሰሩ ሊያደርጓቸውና እንደገና ወደ ተነሳንበት ሊመልሱን ይችላሉ።
ቴድሮስ እንዳሉት ለዚህ ወረርሽኝ በፍጥነት መዛመት ትልቅ አስተዋጽኦ ያደረገው የዓለም አቀፍ ትብብር ባለመኖሩና የመረጃ ግብአቶችና የቴክኖሎጂ ልውውጥ ባለመደረጉ ነው።
We can only address that fundamental weakness with a binding commitment between nations.
ይህን መሰረታዊ ድክመት ማስተካከል የምንችለው በአገሮች መካከል ጠንካራ መሰረት ያለው የተሻለ ትብብር ለማድረግ አሳሪ ቁርጠኝነት ሲኖር ነው። ለተቀስኳቸው ችግሮች መፍትሄ የሚሰጥ የወረርሽኝ ዝግጅትና ምላሽ ስምምነት ማለት ነው። ይህ የሁሉም አገሮች የተወከሉበት ዓለም አቀፍ ስምምነት ነው።
ትላንት በተጀመረው 74ኛው የዓለም ጤና ጉባኤ ላይ ከዚህ በኋላ ለሚነሱ ተላላፊ ወረርሽኞች የተሻለ ዝግጅት ለማድረግ በሕግ የሚያስር የወረርሽኝ ስምምነት ለማውጣት ድርድር ያስፈልግ እንደሆነ ውይይት ይደረጋል። እስካሁን ግን በዓለም ጤና ድርጅት መዋቅር ስር ድርድር የተደረገበት ጉባኤ በትንባሆ ቁጥጥር ላይ የተደረገ ስምምነት ብቻ ነው። በሊዛ ሽሌን ለቀረበው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ስምንሽን ለዘገባው አመሰግናለሁ። አድማጮች፣ የተከታዩ ታዲያ ብዙ ጊዜ የማይታይ አንዳንዴም እንዲህ እንዳሆኑ ከብዙዎች ዘንድ የመደመም ስሜት ያሳደረ ነው። ከጄኔቫ ወደ ምዕራብ ኢትዮጵያም ይመልሰናል። በነቀምት ከተማ ዛሬ ጠዋት ላይ ፀሐይ ሶስት ሆና ወጣች፣ ይህም ክስተት ድንግርት ሆኖብናል ሲሉ አንዳንድ ነዋሪዎቿ ይናገራሉ። የተባለውን ክስተት አስመልክቶ ለቀረበላቸው ጥያቄ አጠር ያለ ትንታኔ የሰጡት የኢትዮጵያ የስፔስ ሳይንስ ማህበር ባለሙያ አቶ ክብረት አጽባሃ ታዲያ ይህ ክስተት ፀሐይ አድማስ አካባቢ ስትወጣና አየሩ ቀዝቃዛ ሲሆን ጠጣር የበረዶ መሰል ንጥረ ነገሮች የፀሐይ ብርሃንን መልሰው በሚያንጸባርቁበት ወቅት የሚከሰት ነው ይላሉ። የፀሐይ ብርሃን ጉዳት ሊያመጣ ስለሚችልም ሰዎች በባዶ አይናቸው በቀጥታ ማለት ነው እንዲመለከቱ አይመከርም ሲሉ ባለሙያው አክለዋል። አኮር መልካ ነው ያነጋገራቸው።
ዛሬ ከጧቱ 2 ሰዓት ገደማ ጀምሮ በመስራቅ ወለጋ ነቀምቴ ከተማ ፀሐይ 3 ሆና ወጣለች፣ ይህንንም ክስተት በአይናችን አይተናል ይላሉ አንዳንድ የነቀምቴ ከተማ ነዋሪዎች። ከነርሱም መካከል የነቀምቴ ፋና ኤፍኤም ጋዜጠኛ የሆነችው ኤደን ፈቃዱ አንዷ ነች። ስለ ክስተቱ እንዲህ ትገልጻለች።
አዎ ይቻሉ፣ ሁላችንም ወጥተናይተናል። ሶስቱ ነው የወጣው። እንደውም ማለት ነው እኔ እህቴ ደውዬላቸው ወጣችሁ እዩ ብዬ አይታ መልሳ ደውላልኝ ነበር።
ምን አይነት ስሜት ፈጠረባችሁ እንደዚህ የተለየ ነገር ስታዩ?
ያው እንግዲህ ያስደነግጣለን፣ እንግዳ ነገር ነው። ህዝብ ታይቶ አይታወቅም። የመሀልኛው ማለት ነው በጣም እንትን ስለሚያንጸባርቅ አታየውም። ሁለት ደግሞ ከጎንና ከጎን ሁለት ነበር፣ ቀስተ ደመናም ወጥቷል።
ሌላው የ12ኛ ክፍል ፈተናውን አልፎ ዩኒቨርሲቲ ለመግባት ዝግጅት እያደረገ መሆኑን የገለጸው ኤልያስ አሸብር ጠዋት በነቀምቴ ሰማይ ላይ አየው ስላለው ክስተት እንዲህ ገልጿል።
ዛሬ ጠዋት የተፈጠረው በጣም የሚገርም ነገር ነው እና ሁለት ሶስቱ ነው የወጡት ሶስት ፀሐይ ማለት ነው እና ሰዎችም ምንም በቃ የሆነ ያጋጥማል ብሎ ነው። ለእነሱ ራሱ አዲስ ነው። ከሁለት ሰዓት ከሶስት ሰዓት አካባቢ ቆይቷል እና በጣም የሚገርም ነበረ። ደስ ይላል። በቃ ያው ሰውም አዲስ ሆኖበታል። ብዙ ሰዎች ወጥተው እያዩ ነበረ፣ ፎቶ እያነሱ ነበር፣ ቪዲዮ እያደረጉ ነበረ እና በቃ በጣም የሚያስገርም ነገር ነው። ዛሬ ነቀምት ከተማ በባዶ አይን ይታይ ነበረ። ትንሽ ጨረር ስላለው ሰዎች ፈርቶ ነበረ። ወደ ጠዋት አካባቢ አትዩ ምናምን እየተባለ ነበር፣ ግን በአይን ያዩ የሚያውቅ ሰው የለም። እንዲህ ነው ብሎ የነገረኝ ሰው የለም። በቃ አስደንቋቸዋል። ለሁሉም አዲስ ነው ነገር።
በዚህ ዙሪያ ያነጋገርናቸው የኢትዮጵያ ስፔስ ሳይንስ ማህበር ባለሙያ አቶ ክብረት አጽባ ይህ ክስተት ፀሐይ አድማስ አካባቢ ስትወጣና አየሩ ቀዝቃዛ ሲሆን ጠጣር በረዶ የፀሐይ ብርሃንን በሚያንጸባርቅበት ጊዜ የሚከሰት ነው ብለዋል።
ጠዋት አካባቢ የተከሰተ ነው። አድማስ ላይ የሚከሰት ክስተት ነው። ብዙ ጊዜ ፀሐይ መውጫና ፀሐይ ግባት አካባቢ ባሉት ቦታዎች ላይ ነው የሚከሰተው። ክስተቱ እንዴት ነው የሚፈጠረው ካልከኝ፣ ፀሐይ መውጫ አካባቢ ከፍ ስትል በላይኛው አትሞስፌር ላይ ማለት ነው የበረዶ ክሪስታሎች አሉ እና እነዚህ የበረዶ ክሪስታሎች የፀሐይን ብርሃን በክሪስታሉ በኩል ያንጸባርቃል ወይም ሪፍራክት ያደርጋል። በክሪስታል ውስጥ ሲያልፍ ይታጠፋል እና አይ ቲንክ 22 ዲግሪ ነው መግቢያው 60 ዲግሪ እና ቤንዲንጉ ደግሞ 22 ዲግሪ አካባቢ መሰለኝ። እና በዛ ጊዜ ምን ይሆናል መሰለ፣ በጣም ሻይን የሚያደርጉ ሁለት ስፖቶች ይኖራሉ። ከዛ ቀስተ ደመና ደግሞ ይከበዋል። በዛ ሰዓት በምታይበት ጊዜ ሳይዛቸው ከፀሐይ በጣም ያንሳል። ሁለቱ ፀሐይ መሀል ላይ ትሆን እና ግራና ቀኛዋ ላይ እነዚህ ስፖት ሊሆናሉ፣ ይወጣሉ፣ ይታያሉ። ስሙ ያው ሰንዶግ እና ሌላም ስያሜዎች አሉ።
በአማርኛ ሰንዶግ ምንድን ነው የሚባለው?
በአማርኛ ያለው አይመስለኝም። በየትኛውም የዓለም ቦታ ላይ መታየት ይችላል። በሌላ ዓለም ላይ ብዙ መረጃ ላይ ግን ቻይና 2018 እንደሆነ ባላቅም ቀረብ ያለ ዴት አንብቤያለሁ።
ኢትዮጵያ ላይስ አሁን ዛሬ ነቀምት ላይ የተባለው ጨምሮ
ዛሬ ምስራቅ ወለጋ ነቀምት አካባቢ ነው ታየ ብሎ ነው ፎቶ የላኩልን። ከምልከታ ጋር በተያያዘ የሚፈጠር ነው እና አንዳንድ ሰዎች ፀሐይ ሶስቱን አወጣች ምናምን የሚል እንትንም ሶሻል ሚዲያ ላይ እንትን ብለዋል። ኢሉዙ ነው የተፈጠረው። ምንድን ነው በምናይበት ጊዜ የነጸብራቅ ውጤት ነው።
ቀስተ ደመናው እስከ የት የመጣ ነው?
ሬንቦ ወይም ቀስተ ደመና የምንለው በምን ይፈጠራል መሰለ፣ በፀሐይ ብርሃንና ከባቢ አየራት ወይም በአትሞስፌር ኮንዲሽን ነው የሚፈጠረው። ብርሃን የእኛን አትሞስፌር ከገባ በኋላ እርጥበት አዘል አየር ያገኛል። እነሱን በሚያገኝበት ጊዜ በእነሱ መሀል ሲያልፍ የመጣውን ብርሃን ፍጥነቱን ይቀንሱትና እንደገና ምን ያደርጉታል? ገብቶ ሲወጣ እንዲንጸባረቅ ያደርጉታል። ገብቶ በሚወጡበት ጊዜ የተለያዩ ቀለማት ተበትነው ይወጣሉ። ምክንያቱም አሁን ነጭ የምታየውን ብርሃን ከፀሐይ ላይ የሚመጣው ነጭ ብርሃን ነጭ አይደለም። የተለያዩ ቀለማት ኮምፖዚሽን አለው።
ውህድ ነው።
አዎ፣ ይሄ ሬንቦ የምንለው ቀይ፣ ኦሬንጅ፣ ቢጫ ምናምን እያለ እስከ ሰማይ ድረስ የተለያዩ የራሳቸው ዌቭሊንግ የራሳቸው የሚንጸባረቁበት መጠን አለ። ውሃ ውስጥ ገብቶ በሚበተንበት ጊዜ አንደኛ ያንን ነጭ ቀለም በተለያየ ቀለማት እንዲበተን ያደረጉትና ያ የምናየውን ከቀይ እስከ ሰማያዊ ያለውን ቀለም እናያለን። በሁለተኛ ደረጃ ደግሞ እነዚህ የውሃ ጥብጣቤዎች እናያደርጋሉ አቅጣጫውን ያስቀይሩታል። ብርሃኑ የሚንጸባረቅበትን አቅጣጫ ሪፍራክት ያልኩ ማለት ነው ቅድም በተወሰነ መጠን እንዲጠጠፍ ያደረጉትና ያ የምታየውን ከርቬቸር ይዞ ይወጣል ማለት ነው።
ይህ ክስተት ከፀሐይ ግርዶች ጋር የሚገናኝበት ሁኔታ ይኖር ይሆን? የስፔስ ሳይንስ ባለሙያው ምላሽ አላቸው።
ፀሐይ፣ ጨረቃ እና ምድር አቀማመጣቸው እንትን እያለ የሚወጣ ክስተት ግርዶች። ለምሳሌ ቅርብ ጊዜ ላሊበላ ላይ የነበረውን አስታውሳለሁ። ጨረቃ በምድርና በፀሐይ መሀል በምትገባበት ጊዜ ፀሐይ ግርዶች ይፈጠራል። ይህ ከግርዶች ጋር አይገናኝም፣ ግን ዛሬ ማታ ግን ወደ ፓስቲክ ኦሽን ላይ የሚታይ ጨረቃ በምድር ትጋረድና ግርዶች ይፈጠራል ጨረቃ ላይ።
እንዲህ አይነት ትንግርት የሚፈጥር ሁኔታ ሲፈጠር ሰዎች በባዶ አይናቸው መመልከት የለባቸውም ሲሉም መክረዋል አቶ ክብረት።
በመሰረቱ የፀሐይን ብርሃን ያለምንም ማጥለያ የብርሃን ማጥለያ ወይም ፊልተር ብንለው ማለት ነው መመልከት አይን ላይ ጉዳት ያደርሳል፣ ይታወቃል። ስለዚህ የግድ የብርሃን ማጥለያ ያስፈልጋል እና እንደዚህ የሚንጸባረቁ ብርሃኖችን ማየት ለአይን በጣም ከባድ ነው። ቀላል ምሳሌ የመኪና መስታወት የሚያንጸባርቀው ራሱ የሚፈጥረው ጉዳት አለ። በፊልተር ነው መታየት ያለበት ወይም በፀሐይ ማጥለያ በፀሐይ መነጽር ማለት ነው።
ለአሜሪካ ድምፅ ናኮር መልካ ካምፕ
ናኮን ምርካን ለዘገባው አመሰግናለሁ። አድማጮች፣ አሁን ምርጫ ነክ ዘገባዎች። ባልደራስ ለእውነተኛ ዲሞክራሲ ፓርቲ በእስር ላይ የሚገኙ አራት አመራሮቹና አባላቱ ለምርጫ ይወዳደሩ ዘንድ በእጩነት ለማስመዝገብ ባቀረበው የሰበር ክርክር በይሁንታ እንደተወሰነለት አስታወቀ። የፓርቲውን መሪ እስክንድር ነጋን ጨምሮ በእስር ላይ የሚገኙ እጩዎቹን ለምርጫ ማስመዝገብ እንደማይችል ቀደም ሲል የምርጫ ቦርድ የወሰነውን ውሳኔ በመቃወም ባልደራስ ጉዳዩን ወደ ከፍተኛ ፍርድ ቤት በወሰደበት ወቅት መመዝገብ አይችሉም ሲል የስር ፍርድ ቤቱ በልዩነት ውሳኔ አሳልፎ ነበር። ይሁንና ፓርቲው በድጋሚ ጉዳዩን ወደ ሰበር ችሎት በመውሰድ አባላቶቹ በምርጫው መወዳደር ይችላሉ የሚል ውሳኔ ማግኘቱን ነው ይፋ ያደረገው። ጽዮን ግርማ የፓርቲውን ጽህፈት ቤት ኃላፊ አነጋግራ ተከታዩን አጠናቅራለች።
በጣም አመሰግናለሁ አቶ ገለታው ዘለቀ፣ የባልደራስ ለእውነተኛ ዴሞክራሲ የጽህፈት ቤት ኃላፊ። በትላንትናው እለት ፓርቲያችሁ ምርጫ ቦርድ የሰጠውን ውሳኔ በተመለከተ እንዲሁም ፍርድ ቤት ውድቅ ያደረገውን ይግባኛችሁን በተመለከተ ለሰበር አቅርባችሁ ሰበር ውሳኔ መስጠቱን ሰምተናል። ምንድን ነው ሰበር ሰሚ ችሎቱ የወሰነው?
ክስ መስርቶ ነበር ባልደራስ እነ እስክንድር ጋየ መቀነዝ እና እንዲሁም አስካለደም እንደሚባሉ አመራሮቻችን መወዳደር አይችሉም የሚል ውሳኔ ምርጫ ቦርድ ወስኖ ስለነበረ ያንን ውሳኔ ይዘን ወደ ፍርድ ቤት ሄደ ነበረ። ሁለት ፍርድ ቤቶች ውድቅ አድርገውብን የሚጫወትን አጽድቀው ነበረ እና መጨረሻ ላይ እንግዲህ ወደ ሰበር ሰሚ ችሎት አምርተን የሰበር ሰሚ ችሎቱ መብታቸው እንደሆነ መወዳደር እንደሚችሉ ትናንትና ውሳኔ አሳልፏል። ያለፉትን ሁለት ፍርድ ቤቶች ውሳኔ ገልብጠዋል ማለት ነው።
ሰበር ሰሚ ችሎቱ በስንት ዳኞች የተሰየመ ነበር? ምን ብሎ ነው የወሰነው?
ክሱ ምንድን ነው? መጀመሪያ እኛ ምርጫ ቦርድ እስኬጁሉን አውጥቶ እጩ መመዝገብ ሲጀምር እኛ የኢትዮጵያን ሕግ እናውቅ ስለነበረ አንድ ሰው ተጠርጥሮ ቢያዝም የመምረጥ መብቱ በሕግ ካልተነሳ መወዳደር ይችላሉ የሚለውን ሕግ ይዘን ነው ምርጫ ቦርድ ሄደን እንዲመዘግብ እንደጠየቅ ነው። እነሱ ይህን ሪጀክት ሲያደርጉት በቀጥታ መመገብ ይችላሉ የሚል ክስ ነው። በኢትዮጵያ ሕግ መሰረት የሚከለክላቸው ሕግ የለም እስር ቤት ሆነ ለመመዝገብ የሚል ነው እና ይህንን እንግዲህ ይችላሉ አይችሉም የሚል ክርክር ከምርጫ ቦርድ ጋር ተደረገ። ሁለቱ አንኩሽ ፍርድ ቤቶች ውድቅ አድርገውታል። ከፍተኛ ፍርድ ቤት ላይ ሶስት ዳኞች ነበሩ። ከሶስት ዳኞች ሁለቱ የምርጫ ቦርድ ውሳኔ ሲቀበሉ፣ አንዱ ግን አልቀበልም ብሎ ነበር። በዛ ነው እንደገና በሰበር ሰሚ ችሎት ይሄድ ነው። ሰበር ሰሚ ችሎት ላይ አምስት ዳኞች ነበር የነበሩት። አምስቱም ዳኞች በሙሉ ድምፅ እነዚህ አራት ተከሳሾች የተባሉት እንግዲህ በኢትዮጵያ ሕግ ምርጫ ለመወዳደር የሚከለክላቸው ሕግ የለም መብታቸው ነው የሚል ውሳኔን ያስተላልፈው ማለት ነው።
ስለዚህ አሁን በምርጫ ቦርድ አሰራር መሰረት ወይም ደግሞ በጊዜ ሰሌዳው መሰረት እጩ ማስመዝገብ ይቻላል ወይስ ማወዳደር ይቻላል? ምንድን ነው የምታደርጉት? የእጩ መመዝገቢያ ጊዜ ሂደት አላለፈ?
መጀመሪያውኑ ጅማሬ ሆነው በወቅቱ ምርጫ ቦርድ ባወጣው እስኬጁል መሰረት ነው ምዝገባ ሂድ ነው እኛ እንግዲህ አይ አትመዘገቡም ተብለን ነው ወደ ፍርድ ቤት ሄድ ነው። በፕሮሰሱ ውስጥ ነው የቆየ ነው ማለት ነው። ስለዚህ የፍርድ ቤት ትእዛዝ ስለሚሆን አሁን እንደ አዲስ ተመዝጋቢ አይደለም የሚታዩት እነሱ። ፕሮሰሱ ውስጥ የቆየ ስለሆነ እንደ አዲስ አይታዩም። የምርጫ ቦርዱ አሁን የፍርድ ቤትን ትእዛዝ አክብሮ ውሳኔውን ተቀብሎ እንዲመዘገቡ ማድረግ ብቻ ነው ያለን።
ስለዚህ ትላንት ነው ይሄ ውሳኔ የተሰጠው። ዛሬ ወደ ምርጫ ቦርድ ሄዳችሁ ጉዳዩን ለመከታተል ያደረጋችሁ ጥረት አለ?
እንግዲህ ዛሬ ውክልና ሰጥተዋል። መስክንድር ውክልና ያስፈልጋል እና ውክልና ሰጥተዋል። ውክልናቸው አማካኝነት ነገ ከነገ ወዲያ ሄደው ያስመዘግባቸዋል ማለት ነው። የፍርድ ቤት ውሳኔ ይዘው አያይዘው ሄደው ወደ መመንገድ ይችላሉ ማለት ነው።
በጣም አመሰግናለሁ። አቶ ገለታው ዘለቀ የባልደራስ ለእውነተኛ ዲሞክራሲ ፓርቲ የጽህፈት ቤት ኃላፊ፣ እግዜር ይስጥልን ለማብራሪያው።
እኔም በጣም አመሰግናለሁ።
በዚህ ጉዳይ ላይ የኢትዮጵያ ብሔራዊ ምርጫ ቦርድ የሚወስደውን ቀጣይ እርምጃ በተመለከተ ጥያቄ ለማቅረብ ወደ ቦርዱ የኮሚኒኬሽን አማካሪ ወይዘሪት ሶሊያና ሽመልስ ጋር ስልክ ደውለን ነበር። ስልካቸው ስለማይሰራ ለዛሬ ምላሻቸውን ማግኘት አልቻልንም። በነገው ምሽት ምላሻቸውን ይዘን እንመለሳለን። ለአሜሪካ ድምጽ ጽዮን ግርማ ከሲልቨር ስፕሪንግ ሜሪላንድ።
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ በአሀዱ ራዲዮ ኤፍኤም 94.3 እና እንዲሁም በናይል ሰዓት በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። አስተናጋጃችሁ አሉላ ከበደ ነኝ። ስርጭታችንን ወደ ማገባደዱ እየተቃረብን ነው። በርከት ያሉ ዝግጅቶች እጃችን ላይ ቢኖሩም አሁን ወደ ቅንብሮቹ ክፍለ ጊዜ እንዘልቅና ቀዳሚውን እናሰማችሁ። ሐኪሞን ይጠይቁ። የጭንቀት ጊዜው አበቃ ወይንስ የማብቂያው መጀመሪያ መሆኑ ይሆን? ሐኪሞን ይጠይቁ በምሽቱ ቅንብሩ ከሚዳስሳቸው ጭብጦች ውስጥ አንዱ ነው። ሰዓታችን እንደፈቀደልን በርከት ያሉ ሌሎች ጥያቄዎችም አሉ። ክትባቱ እንደ ልብ ሳለ በግለሰቦች ምርጫ ብቻ በአገሪቱ ያለውን ሕዝብ በሙሉ አጠናቅቆ መከተብ እስካሁን ባይሳካም፣ በተለይ በመቶ ሚሊዮኖች የሚቆጠሩ በተከተቡባት ዩናይትድ ስቴትስ የኮሮና ቫይረስ ወረርሽኝ ከፈጠረው ዓለም በፊት ያን የምናውቀውን የቆየ የትላንት ሕይወት የሚመስል ድባብ ፍለጋ ተጀምሯል። በአንድ ወገን ይህ አይነተኛ ሊሰኝ የሚችል እርምጃ በሕይወታቸው ውስጥ ሊያመጣ የሚችለውን ተጨባጭ አንድምታ እንዲሁም በትይዩ ቀደም ሲል ብዙም የማይነሱ ነገር ግን ዛሬ ሰዓታቸው ፈቅዶ የሚመለሱ ጥያቄዎች የሜዮ ክሊኒኩ የካንሰርና የደም በሽታዎች ልዩ አማካሪ ሐኪም ዶክተር ከበደ ቤኛን ጋብዘን ቆይታ እናደርጋለን። የመጀመሪያውን ክፍል እንሆ። ዶክተር ከበደ ቤኛ በቅድሚያ ለጊዜው አመሰግናለሁ።
እኔም ይህንን እድል በመስጠት አመሰግናለሁ።
የኮቪድ ጉዳይ ሲያሳ በተለይ በዚህ በዩናይት ስቴትስ የተወሰነ ምርታ የታየበት ደረጃ ላይ ነው ያለነው። ብዙ ሚሊዮን ሰዎች ተከትበው ያልተከተቡት አሳሳቢነቱ ለሌሎችም ጭምር ነው የሚባለው ስጋትም ቢኖር ወደ ጤናማው መንገድ የሚመልስ መጠነኛ እርምጃ እየተራመን ባለበት ሁኔታ ነው ያገኘሁት። የኢትዮጵያ የጸረ ኮቪድ ከፍተኛ አማካሪ ቡድን አባል ነዎት። ሙሉ ትኩረታችሁን በዚሁ በኮቪድ ጉዳይ ላይ አድርጋችሁ በተለይ በኢትዮጵያ ሊደርስ የሚችለውን ጉዳት ለመቀነስ እንቅስቃሴ ስታደርጉ አንድ አመት ይዘልቃችኋል። ወደ ዋና ጥያቄዎች ከመዝለቄ በፊት እስኪ መንደርደሬ ከተቆምኩት ጋር የተያያዘ ጥያቄ ላቀርብልዎ። አንድ አመት ተኩል ከተቃረበ ጊዜ በኋላ በከፊል ጤናማ ወደ ሆነ አዝማሚያ መመለስ ጀምረናል። ካለፈው ሳምንት ጀምሮ በአደባባይ የፊት መሸፈኛ ጭንብል ማድረግ ላያስፈልግ እንደሚችል የምግብ ቤቶችና የተለያዩ ንግድ ቤቶችን ጨምሮ በቤት ውስጥ ሰዎች በአንድ ቦታ ሊሰበሰቡባቸው የሚችሉ ቦታዎች ቁጥሩ ከፍ ማለቱ በውጪ ብዙም የማያሳስብበት ሁኔታ መድረሱ እየታየ ነው። ጠቅላላ ትዝብቶ ምንድን ነው? አሁን የደረስንበትን ያለንበት ሁኔታ ሲመለከቱ
በመሰረቱ አሁን አሜሪካን ሀገር ውስጥ ያለው ሁኔታ በጣም ብዙ ሰው ተከትቧል። በተለይ እድሜያቸው ከ50 ከ60 በላይ ያሉ ሰው ተከትቧል። ከዛም አልፎ ደግሞ እንደውም ቲኔጀርስ ለምሳሌ የኔ ልጅ አሁን ተከትቧል። ሄቶ 13 ዓመቷ ነው። እሷም ተከተብ ቀጠሮ ይዣለሁኝ እና አብዛኛው ሰው ተከተበ። የተወሰደው ሲዲሲ ሪኮመንድ ያደረገው ነገር ለአሜሪካን ሀገር ውስጥ ላለው ሁኔታ ትክክል መስሎ ይታየኛል። ይህም ሆኖ ግን በተለይ ብዙ ሰው ወይም የታመሙ ሰዎች ሊገኙበት የሚችሉት ሆስፒታሎች ውስጥ፣ የጤና ተቋሞች ውስጥ አሁንም ቢሆን አብዛኛው የጤና ባለሙያ የተከተበ ቢሆንም ለምሳሌ በእኛ ፋሲሊቲ ውስጥ በሽተኞች ሲመጡም እኛም ሁላችንም ልክ ድሮ እንደተደረገው ማስኩን እናደርጋለን። በኤሌቬተር ውስጥ ስንሄድ የዛሬ ዓመት የተጀመረው ከስድስት ሰው በላይ ኤሌቬተር ውስጥ አይሄድም። ጤና ተቋሞች ብዙ ጊዜ የሚያታመመ ስለሆነ በመሰረቱ ብዙ የተቀየረ ነገር የለም። አንዳንዶችም ላይከተቡ ይችላሉ በለባቸው የጤና ችግር ምክንያት። ያልተከተቡም ሰዎች ሊመጡ ስለሚችሉ ጥንቃቄው መቀጠል አለበትና እንደዛም እየተካሄደ ነው። ነገር ግን በተለይ ውጭ በሚካሄድበት ጊዜ፣ በየሬስቶራንቱ በሚሄድበት ጊዜ አሁን የተደረገው ነገር ትክክል ነው ብዬ ነው የማስበው። በተጨማሪም ያልተከተቡትንም ደግሞ ያብረታታቸው ለሚታሰብ እንደዛ መደረጉ ትክክል ነው ብዬ ነው የማስበው። ይህም እዚህ የአሜሪካ ሀገር ውስጥ ነው እንጂ ሌሎች ሀገሮች ውስጥ በአብዛኛው ሳይከተብ ልክ ድሮ ያለውን ነገር መካተል ያስፈልጋል።
መልካም። እንዳሉት በዩናይት ስቴትስ ያለው አውሮፓን ጨምሮ ከሌላ የትኛውም ሀገር ፍጹም የተለየ ሁኔታ ነው የሚያደፋፈረው። ይሁንና እዚሁ ጋር እንቆይና ዶክተር ከበደ በጣም ተስፋ የሰጠውን ያበረታታውን፣ አንዳንዶችም ተሰላችተው በራሳቸው መንገድ ቸልተኛ ወደ መሆን አዝማሚያ የሄዱበትንም ጭምር እንደው አንዳች ምላሽ እንደተሰጠ ተደርጎ የተወሰደው የሲዲሲዋ ዲሬክተር ሮሼል ወለንስኪ ባለፈው ሳምንት ሲናገሩ ከዚህ ቀደም ወረርሽኙ ከመጀመሩ በፊት ታደርጓቸው የነበሩ ነገሮችን የማድረግ እድል ወይም ማድረግ ትጀምራላችሁ የሚል ቃል ተናግረው ነበርና ስጋቱ ሙሉ በሙሉ ባለመላቀቁ ግን እያወዛገበ ነው። ዛሬም ቀደም ብለው የጠቀሟቸውንም ጨምሮ በሙሉ በነጻነት ሁሉም ሰው እሰየው አይደለም ያለው። የቀደመውንም የከፋ ሁኔታ የተመለከቱ አሁንም አደጋ ሊኖር ይችላል ብለው የፈሩ በሙሉ ልብ ያልተቀበሉበትም ሁኔታ ነው። ክርክሮችም አልፎ አልፎ ይታያሉና ከዛስ አንጻር ምን ያያሉ? ያልተፈለገ ያልተጠበቀ ነገር እንዳይመጣ ለሚሰጉ ሳይከተቡ የፊት መሸፈኛ ጭንብላቸውን የማያጠልቁ ሰዎች መኖራቸው ወይም ሊኖሩ የመቻላቸው እጣ ተራከሩ ወገኖችም አልጠፉምና ምን ይላሉ? እሱስ ላይ
እዚህ ላይ ትንሽ አሜሪካን ሀገር እንደሚታወቀው የግለሰብ ነጻነት በጣም የተከበረ ነው እና ቫክሲኔሽንም ሳይኖር በፊት ራሱ አንዳንድ ሰዎች ጭንብሩን አላደርግም ብለው የሚከራከሩ ነበሩ እና አሁንም በተለይ ቫክሲኔሽን በየቦታው መኖሩ እንደነገርኩህ ቫክሲን አክሰሱ በደንብ ስላለ ታዳጊዎች እየተከተቡ ስለሆነ ሌላው ደግሞ የተከተበው ሰው የሱን ነጻነት እንደመከፈፍ ማድረግ የሚያዩ ሰዎች አሉ። ስለዚህ አሁን የተደረገው ነገር የኔ አስተያየት ነው፣ ትክክል ነው መስሎኝ የሚታየው። አንደኛ ቫክሲኔሽን ባይኖር ኖሮ ወይም እጥረት ቢኖር ኖሮ አሁን በፊት ሲደረግ የነበረውን ነገር አፍን ሸፍኖ መከላከል ማድረግ ይቻል ነበር። ነገር ግን አሁን ቫክሲኔሽን ሁሉም የፈለገ ሰው ማግኘት ስለሚችል ደግሞ ትራንስሚሽኑ እየቀነሰ በመምጣቱ ሆስፒታል ያለው ሎድ እየቀነሰ በመምጣቱ ከሌላ ቦታ የተለየ ስለሆነ የተደረገው ነገር ተገቢ ነው ብዬ ነው የማስበው። እና ሰው ደግሞ ህይወቱን መኖር አለበት። እኛም በኮቪድ አድቫይዘሪ ኮሚቴ ውስጥ እስከሳርገነው ነበር። የተለያየ አስተያየት ያላቸው ጓደኞች አሉ። እኔ በበኩሌ ግን የተደረገው ነገር ትክክል ነው ብዬ ነው የማስበው በነገርኩ ምክንያቶች።
አድማጮች፣ ውይይቱ አልተቋጨም። ከዶክተር ከበደ ጋር ሰፊ ውይይት በርካታ ጉዳዮችን የሚመለከት ነው ያነሳ ነው። የሰውነትን የበሽታ የመከላከል አቅም የተዳከመባቸው ሰዎች ከዚህ መድኃኒት ከዚህ ክትባት ተጠቃሚ ለምን አልሆኑም? ምንድን ነው ችግሩ? ምንስ አማራጮች አሉ? የሚለውን ጨምሮ በርከት ያሉ ሀሳቦችን እንነጋገራለን። ለዛሬው ግን ዶክተር ከበደ ቤኛን ለጊዜያቸው አመሰግናለሁ። አድማጮች፣ ስርጭታችንንም እዚሁ ላይ ያበቃን። በእኔ በኩል ሰላም፣ ደህና ደሩ። ትግርኛ ይቀጥላል። Thank you.